ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ በ19ና በ5 ሜትር ባንዶች በየምሽቱ በአማርኛ ቋንቋ የሚያስተላልፈውን የአንድ ሰዓት ፕሮግራም አሁን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ግንቦት 17 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አሉላ ከበደ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራናለች። ቮይቴክ ዞርኛክ አቀናባሪያችን ወይም የቴክኒሻናችን ነው። አብራችሁን ታመሽ ዘንድ ግብዣችን ነው። በቅድሚያም የዕለቱን ዜናዎችን እናሰማ። መልካም ምሽት።
በኢትዮጵያ ግጭትና ድርቅ ያፈናቀላቸውን 1 ሚሊዮን ለመመገብ የእርዳታ ጥሪ ቀርቧል። የተባበሩት መንግስታት ድርጅት በኢትዮጵያ ግጭት ሽሽትና በድርቅ ምክንያት የተፈናቀሉ ከ1 ሚሊዮን በላይ ሰዎችን ለመታደግ የ280 ሚሊዮን ዶላር አስቸኳይ እርዳታ ጠይቋል። ሊሳ ሽላይን ከጄኔቫ የዘገበችውን ሄኖክ ሰማግዘር ያቀርበዋል።
የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ በዛሬው ዕለት ይፋ ባደረገው መረጃ በኦሮሚያና በሶማሌ ክልል የድንበር አካባቢዎች የተፈናቀሉ ሰዎችን በፍጥነት ለመርዳት የሚያስችል አቅም መጠናከር አለበት ብሏል። ለዚህ የሚውል 280 ሚሊዮን ዶላርስ የረዴት ጥሪም ቀርቧል። የኦቻ ቃል አቀባይ የንስ ላርከ ለሁለት ተደጋጋሚ የምርት ወቅቶች የተከሰተው ድርቅ ከግጭት ጋር ተዳምሮ የተፈናቃዮችን ኑሮ በእጅጉ የከፋ አድርጓል ብለዋል።
We have a humanitarian situation that needs a very comprehensive response. Many of those who are affected are pastoralists. When they are displaced from
አስቸኳይ የሆነ ምላሽ የሚያስፈልገው የሰብአዊ ሁኔታ ገጥሞናል ያሉት የሚበዙት በችግሩ የተጠቁ ሰዎች አርብቶ አደሮች ናቸው። ከመኖሪያቸው የተፈናቀሉት ከብቶቻቸውን ይዘው ሲሆን የግጦሽ መሬት እጥረት ገጥሟቸዋል። በዚህ የተነሳም በአጭር ጊዜ የአስቸኳይ እርዳታና በመካከለኛና ረጅም ጊዜ ደግሞ የመልሶ ማቋቋም ስራ ይጠይቃል።
በዚህ ዓመት መግቢያ ላይ የመንግስታቱ ድርጅት በኢትዮጵያ የአስቸኳይ ጊዜ እርዳታ አቅዱን ይፋ ሲያደርግ በድርቅ ለተጎዱ 8 ሚሊዮን ዜጎች የ1.6 ቢሊዮን ዶላርስ እርዳታ ያሻቸዋል ብሏል። ከዚህ የእርዳታ ጥሪ የተገኘው ግን 34 በመቶ የሚሆነው ብቻ ነው። በሶማሌና በኦሮሚያ ክልል የሚፈለገው እርዳታ አስቸኳይ የጤናና የምግብ እርዳታ እንደሆነ የኦቻው ቃል አቀባይ ተናግረው ትምህርት ቤቶች መክፈትና የማህበረሰብ ጤና ጥበቃ ጣቢያዎችንም ማቋቋም አስፈላጊ መሆኑን ጨምረዋል።
ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው በመመረጣቸው 84 ከመቶ ያህል ኢትዮጵያውያን ደስተኞች ናቸው ሲል አንድ የቅኝት ሪፖርት 88 ከመቶ የአዲሱ ጠቅላይ ሚኒስትር ለውጥ ያመጣሉ ብለው እንደሚያምኑ ጨምሮ አመልክቷል። ጥናቱን ያካሄደው በስራ አመራርና በማህበራዊ ጥናትና ምርምሮች አማካሪነት የሚሰራው ዋስ ኢንተርናሽናል የተባለው መንግስት ያልሆነ ተቋም ልኮልኛል ያለውን ሪፖርት ተጠቅመው አዲስ አድማስ ጋዜጣ በአብዛኛው ኢትዮጵያዊ በዶክተር አብይ አህመድ መመረጥ ደስተኛ መሆኑንና ለውጥ ያመጣሉ ብሎ ያምናል ማለቱን ዘግቧል። ቅኝቱ አዲስ አበባ፣ አዳማ፣ ባህር ዳር፣ ድሬዳዋ፣ ሐዋሳ፣ ጅጅጋ፣ መቀሌ፣ ደሴ፣ ጎንደር፣ ጅማ፣ ነቀምትና ደብረ ብርሃን ከተሞች ላይ የተካሄደ ሲሆን በጥናቱ ላይ በአጠቃላይ 1505 ሰዎች ለናሙና መሳተፋቸው ተዘግቧል። ዶክተር አብይ በጠቅላይ ሚኒስትርነት በመመረጣቸው ከአዳማ ከተማ ነዋሪዎች 94 ከመቶ ደስተኛ መሆናቸውን ሲገልጡ ከባህር ዳርና ከአዲስ አበባ ነዋሪዎች ደግሞ 84 ከመቶ ያህሉ ደስተኛ መሆናቸውን ጥናቱ ጠቁሟል። ከመቀሌ 91 ከመቶ፣ ከነቀምት 82፣ ከጅማ 89 ከመቶ፣ ከጅጅጋ 84 ከመቶ፣ ከሐዋሳ 88 ከመቶ፣ ከጎንደር 76 ከመቶ እንዲሁም ከድሬዳዋ ነዋሪዎች 70 ከመቶ በቃለ መጠይቁ ወይም በመጠይቁ የተሳተፉ በዶክተር አብይ ጠቅላይ ሚኒስትር ሆኖ መመረጥ ደስተኛ መሆናቸውን ጥናቱ ጠቁሟል ይላል ዘገባው። በሌላ በኩል ደግሞ ከአዳማ ነዋሪዎች 97 ከመቶ፣ ከአዲስ አበባ 87፣ ከባህር ዳርና ከደሴ 88 ከመቶ፣ ከደብረ ብርሃን 90 ከመቶ፣ ከጎንደር 85 ከመቶ፣ ከጅጅጋ 96 ከመቶ፣ ከሐዋሳ 90 ከመቶ፣ ከጅማ 92 ከመቶ፣ ከመቀሌ 94 ከነቀምት ነዋሪዎች 91 ከመቶ እንዲሁም ከድሬዳዋ 71 ከመቶ ጠቅላይ ሚኒስትሩ በአመራር ጊዜያቸው ከፍተኛ ለውጥ ያመጣሉ ብለው እንደሚያምኑ የዋስ ኢንተርናሽናልን ዋቢ ያደረገው ጥናት ተቆሟል። ከወንዶች ይልቅ ሴቶች በአራት እጅ በዶክተር አብይ የለውጥ ተስፋ የሰነቁ ሲሆን በሁሉም እድሜ ክልል የሚገኙ ኢትዮጵያውያን በጠቅላይ ሚኒስትር አብይ በእጅጉ ተስፋ አድርገዋል ይላል የቀኝ ሪፖርቱ። ዋስ ኢንተርናሽናል እንደ ጋለፕ አይፒኤስ ጄኤፍኬን ካሉና ሌሎች ዓለም አቀፍ ጥናት የቅኝትና የምርምር ተቋማት ጋር እንደሚሰራም ይናገራል። ዋስ ኢንተርናሽናል የዛሬ 28 ዓመት የተቋቋመ ድርጅት ነው።
ደቡብ ሱዳን ውስጥ የእርስ በርስ ጦርነት በማካሄድ ላይ ያሉት ወገኖች በያዝነው ሳምንት አዲስ አበባ ላይ ባካሄዱት ድርድር ከአንዳችም ስምምነት ላይ ለመድረስ አልቻሉም ተብሏል። ዓለም አቀፉ ማህበረሰብ በአንጻሩ ተኩስ እንዲያቆሙና ስምምነት ላይ እንዲደርሱ ግፊት በማድረግ ላይ መሆኑን የአሜሪካ ድምፅ ዘግቧል። አዳነች ፍሳዬ ታቀርበዋለች።
በያዝነው ሳምንት የተካሄደውን የደቡብ ሱዳን ተዋጊ ወገኖችን ንግግር የሸመገለው የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ባለፈው ዓመት የተደረገውን የተኩስ ማቆም ስምምነትን በጣሱት ላይ የቅጣት እርምጃ ለመውሰድ እያሰላሰለ መሆኑን ገልጿል። የአፍሪካ ህብረትም ንግግሩ ከመጀመሩ በፊት ተመሳሳይ ማስጠንቀቂያ ሰጥቷል። ኢጋድም ሆነ የአፍሪካ ህብረት ስለሚወስዱት እርምጃ የገለጹት ነገር የለም። የዩናይትድ ስቴትስና የብሪታንያ ልዑካን ለሰላሙ ሂደት እንቅፋት በሆኑት ግለሰቦችና ቡድኖች ላይ ማዕቀብ የሚጥሉት ሀገሮች መበራከት አለባቸው ብለዋል። ጫና ለማሳደርና ሰዎችን ተጠያቂ ለማድረግ ስንል ማዕቀብ ስንጥል ቆይተናል። የክልሉ ሀገሮችና የዓለም ማህበረሰብ ይህን ማስተጋባት አለባቸው ብለዋል ብራያን ሹካን በሱዳን የዩናይትድ ስቴትስ ልዩ ልዑክ ጽህፈት ቤት ስራ አስኪያጅ። በሱዳን የብሪታንያ ልዩ ልዑክ ክሪስቶፈር ትሮት ደግሞ በሙስናና የሰላም ሂደትን በማሰናከል ተግባር በግለሰቦች ላይ ማዕቀብ ለመጣል ስለምንችልበት መንገድ እያጤንን ነው ብለዋል። ብራያን አዴባ ኢናፍ ፕሮጀክት የተባለው በበርካታ የአፍሪካ ሀገሮች ተፈጽመዋል የሚላቸውን የጦርነት ወንጀሎችንና በስብና ላይ የተፈጸሙ ወንጀሎች የሚላቸውን የሚመረምር ቡድን ፖሊሲ ምክትል ስራ አስኪያጅ ናቸው። በሳልቫኪር መንግስትና በተቃዋሚዎች መካከል የሚካሄደው ጦርነት ዋና መንስኤ ሙስና ነው ይላሉ አዴባ። የግጭቱ ዋናው መንስኤ የገንዘቡ መዋቅር በመሆኑ ይህን እስካላስወገድን ድረስ ደቡብ ሱዳን ውስጥ ሰላም የሚገኝ አይመስለኝም ሲሉ ለአሜሪካ ድምፅ ተናግረዋል። የወቅቱ ጦርነት ከአምስት ዓመታት በፊት ከተጀመረበት ጊዜ አንስቶ የደቡብ ሱዳን ጥሪት አሽቆልቁሏል። ይሁንና የሀገሪቱ መንግስት ከነዳጅ ዘይት ሽያጭ ገንዘብ ያገኛል። ፓስፖርትን ከመሳሰሉት የተለያዩ አገልግሎቶችም ገበያ አለው። የደቡብ ሱዳን ሙስና መረን የደቀቀ ከመሆኑ የተነሳ የአሰራር ስርዓት ሆኗል ይላሉ አዴባ። አምስተኛ ዓመቱን የያዘው የደቡብ ሱዳን ጦርነት ከ5 ሚሊዮን በላይ የሚሆኑ ዜጎችን ከመኖሪያቸው አፈናቅሏል። ባስከተለው ሰብአዊ ቀውስ ምክንያትም 7 ሚሊዮን የሚሆኑ ሰዎች ረድኤት ጠባቂ ለመሆን ተገደዋል።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያካሂዱ አቅደውት የነበረውና ትላንት መሰረዛቸውን ይፋ ያደረጉት ጉባኤ በታቀደው መሰረት ሊካሄድ ይችላል ብለዋል። ምን ሊሆን እስኪ ደግሞ እናያለን ሲሉ ነው ትራምፕ ዛሬ ማለዳ ወደ ዩናይትድ ስቴትሱ የባህር ኃይል አካዳሚ ለማቅናት ዋይት ሀውስን ከመልቀቃቸው አስቀድሞ በሰጡት አስተያየት ይህን ያሉት። ትራምፕ አክለውም በእጅጉ ሲጠበቅ ሰንብቶ በትላንትናው ዕለት ድንገት ተቋርጧል በቃ ያሉትን የሁለቱን የመሪዎች ጉባኤ እንዲያውም በሰኔ 12 ሊካሄድ ይችላል ሲሉ የሁለቱ ወገን ባለሥልጣናት ተሰርዞ የነበረውን ዕቅድ ለማንሰራራት በትጋት በመስራት ላይ መሆናቸውን ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስም ዲፕሎማቶች አሁንም በዚህ ጉዳይ ላይ ተጠምደው ነው ያሉት ብለዋል። ይህም መልካም ዜና መሆኑን ተናግረዋል ሲሉ የፕሬዝደንቱን አስተያየት አስተጋብተዋል።
በመጨረሻም የካናዳ ፖሊስ ከቶሮንቶ ከተማ ወጣ ብላ በምትገኘው ሚሲስ ዋጋ የተባለች አካባቢ ከሚገኝ አንድ የህንድ ምግብ ቤት ውስጥ በትላንትናው ዕለት ለፈነዳና 15 ሰዎች ከቆሰሉበትም አደጋ ፈጻሚዎች ናቸው የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር ለመዋል አሰሳ መያዛቸው ተዘገበ። በጊዜው በምግብ ቤት ውስጥ ሲስተናገዱ የነበሩ ህጻናትን ጨምሮ የሁለት ቤተሰቦች አባላት እንደነበሩም ተገልጧል። በቤት ውስጥ የተሰራው ፈንጂ ፍንዳታ የቆሰሉት ሰዎች በሕክምና በመርዳት ላይ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክብራትና ክብራና አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ ማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች አንዱን ከወዲሁ ለማስተዋወቅ
ሁለተኛ ጊዜ ከሰሩት አንጠርፍና ብዙ ነው። ግን ማነጻጸር ያለብን ሀገሪቱ ከነበረችበት ችግርና ሳቸውም ቃል ከገቡት ህዝቡን ከሚጠብቀው አንጻር እዚህ አንጻርም እንደሚለካው ያነሰ አልመሰለኝም። የለውጥ ጠቅላይ ሚኒስትር ናቸው። በለውጥ ፈላጊዎች ግፊትም ጠቅላይ ሚኒስትር የሆኑ ናቸው። ስለዚህ የዛ ማህበራዊ ኃይል ኤጀንት ናቸው ብዬ ነው ለመገመት የምፈልገው። በዛ ደረጃ ከሆነ ርዕዮተ ዓለማዊ ነገር ተለውጧል ወይ ከተባለ ምንም ያየሁት ነገር የለም።
አድማጮች ቀንጨብ ቀንጨብ አድርገን ያሰማናችሁ ቆየት ብሎ ከሚቀርብ ዝግጅት ነው። የመጀመሪያው በሚሽጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ መምህሩ ፍስቀል ገብሳ፣ ሁለተኛው ደግሞ ከኢትዮጵያ የህግ ባለሙያና የፖለቲካ ተንታኙ አቶ ብሸት ሙላት ናቸው። የአድማጮችን ጥያቄ ከሚመልሱበት ፕሮግራም ነው የወሰነው። ሁለተኛው አጋማሽ ተበቋቸው። አድማጮች አሁን በቀጥታ የዕለቱን አብይስ
የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታን ጨምሮ በከባድ የሙስና ወንጀል ተከሰው የነበሩ አያሌ ሰዎች ክስ እንዲቋረጥ ጠቅላይ አቃቤ ሕግ መጠየቁ ተሰማ። በሌላ በኩል ደግሞ በሽብር ወንጀል ተከሰው ክሳቸው እንዲቋረጥ የተወሰነላቸው በመቶዎች የሚቆጠሩ ሰዎች እንዳልተፈቱ፣ አንዳንዶቹም አድራሻቸው እንደማይታወቅ ምንጮች ገልጸዋል። መለስካቸው አምሃ ዝርዝር አለው።
የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፈንታና ምክትላቸው አቶ ገብረዋህድ ወልደ ጊዮርጊስን ጨምሮ በሙስና ተከሰው የነበሩ ብዙ ሰዎች አቃቤ ሕግ ክሳቸው እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ዛሬ ጥያቄ ማቅረቡ ታውቋል። ሁለቱ የቀድሞ የሥራ ኃላፊዎችና ሌሎች የባለስልጣን መስሪያ ቤቱ ሹማምንት እንዲሁም ታላላቅ ነጋዴዎች ከዛሬ 5 ዓመት ጀምሮ በሙስና ወንጀል ተጠርጥረው የተለያዩ ክሶች ተመስርቶባቸው ሲከራከሩ ቆይተዋል። ውሳኔ የተላለፈባቸው መዝገቦችም ነበሩ። ከዚህም በተረፈ በቅርቡ ከገንዘብና ኢኮኖሚ ሚኒስቴር በሙስና ተከሰው የነበሩት ሚኒስትር ዴታው የአቶ አለማየሁ ጉጆ ክስም እንዲቋረጥ አቃቤ ሕግ መጠየቁ ተገልጿል። ፍርድ ቤቱ በጉዳዩ ላይ ውሳኔ እንደሚሰጥ ይጠበቃል። በሌላ በኩል ደግሞ በሽብር ወንጀል ክስ ተመስርቶባቸው የነበሩና ክሳቸው እንዲቋረጥ የተደረገላቸው በመቶዎች የሚቆጠሩ እስረኞች ዛሬም እንዳልተፈቱ ታወቀ። ከ600 ለማያንሱ በሽብር ወንጀል ተጠርጥረው ለተከሰሱ ሰዎች ጥብቅና እንደቆሙ የሚናገሩት አቶ ወንድሙ ኢብሳ አንድ ወጥ አሰራር የለም ይላሉ። የማያከራክረው ግን ክሳቸው እንዲቋረጥ ተደርጎላቸው ያልተፈቱ ብዙዎች መሆናቸው ነው።
ከ38ቱ በእሳት ቃጠሎ እና በሽብር ክስ ከተከሰሱት ውስጥ ሁሉም ክሳቸው ተቋርጧል ነው የተባሉት። በነፍስ ጉዳይ ተከላከሉ ከተባሉት 4 ልጆች በቀር 34ቱም ክሳቸው 8ቱ በነጻ ተባሉ። ቀሪዎቹ ክሱ ተቋርጧል ተብሏል። ክሳቸው ተቋርጧል ከተባሉት ውስጥ ወደ 13-14 የሚሆኑት እንዳልተለቀቁ ነው ባለኝ መረጃ። ቀኛም ባሉት
በሌሎች መዝገቦችስ ተመሳሳይ ክስ ተመስርቶባቸው የተቋረጠላቸው ሰዎች አሉ? እርስዎ የቆሙላቸው?
አዎ የተቋረጠላቸው አሉ። የማቋረጥ ክስ የማቋረጡ ነገር እኔም ባያስኩላቸው እንደቀጠለ ነው። ግን ሲቋረጥ አንድ ሁለቱ ይቋረጥና ቀሪዎቹ ይቀራሉ። ለምሳሌ አሁን ቄለም ወለጋ አካባቢ ያሉ የ11 ልጆች ነበሩ። ከነዚህ ከ11ዱ ልጆች ደረጀ አለሙ በሚባሉት ሰውን በጣም በርካታዎቹ ተለቆ 2 ቀርቷል። ባቲ ሙለታ የሚባሉት ማለት ነው። በሌላ በኩል ደግሞ እንዲሁ አሁንም በተመሳሳይ በገለታ ጣላ የሚባሉ 11 የተከሰሱ ልጆች አሉ። ከእነሱ ውስጥም እንደዚሁ 11 ነበሩ። 3ቱ ተለቆ 7ቱ አሉ። መደውላቡ አካባቢ ያሉ ወጣት መደውላቡ ዩኒቨርሲቲ ተማሪዎች 11 ነበሩ። እነሱም 3ቱ ተለቆ እንዲሁ 7ቶቹ እንዲሁ በክርክር ላይ ናቸው። እንደዚህ ነው። በተመሳሳይ አንቀጽ በተመሳሳይ ጉዳይ የተከሰሱ ሰዎች ግማሾቹ ተለቆ ግማሾቹ የሚቀርበት ነገር የለም። ምክንያቱም ከነፍስ ጋር የተያያዘ አይደለም። ተከላከሉ ከተባሉ በኋላ ክሳቸው የተቋረጠላቸው እና መሰል ነገሮች አለውም። በጥቅሉ ከኦሮሚያ ክልል ወደ 120 የሚሆኑ ከአማራና ትግራይ ደግሞ ከፍርደኞቹ ጋር ወደ 70-80 የሚሆኑ ልጆች አሁንም በጉዳዩ በእንቅልቅል ላይ ነው ያለው ማለት ነው።
ከዚህ ባሻገር ደግሞ ክሳቸው ተቋርጦላቸዋል ከተባሉት መካከል አንዳንዶቹ አለመፈታታቸው ብቻ ሳይሆን ወዳጅ ዘመዶቻቸው የት እንዳሉ ለማወቅ የተቸገሩ እንዳሉ ይሰማል። አቶ ወንድሙ ምሳሌ ጠቅሰው ጭምር ያስረዳሉ።
ቤተሰብ አሁን ለምሳሌ የቶሎሳ በዳዳን እስከ ትላንትና ማታ ድረስ የት እንዳለ ቤተሰብ አላወቀም። ይሄ ተጠርጣሪ ቃሊቲ ነበረ፣ ወደ ቅሊንጦ ተወሰደ ተብሎ ግራ ሲጋባ ነበር። ከትላንት ወዳ ግን ወጥቶ ትላንትና ደውሏል። በተለይ በዚህ በ38ቱ መዝገብ ይሄ በእሳት ቃጠሎ ጋር በተያያዘ ክሳቸው ተቋርጧል ከተባለላቸው ቀን ጀምሮ ከመቶ አለቃ ማስረሻ ሰጠኝ ጋር ወደ ባቱ የተጫኑ ቤተሰብ ከቅሊንጦ መጣን፣ ከቃሊቲ መጣን፣ ዝዋይ ይሄዱ አሉ፣ ያልሄዱ አሉ፣ ሄደን ደግሞ አጠናሉ ሰዎች አሉ። ስማቸውን በውል ለይቶ አላወቁም እንጂ ቤተሰብ አላገኘናቸውም። ቃሊቲም የሉም፣ ቅሊንጦም የሉም። ዝዋይ ሄደን አገኘን ያሉኝ አንድ ሁለት ሰዎች አሉ። ሌሎች ደግሞ ገና ሄደን አላገኘንም ያሉኝ አሉ።
ግንቦት 14 ቀን 2010 ከእስር የተፈቱት አቶ ቶሎሳ በራዳም ክሳቸው ተቋርጦላቸው ያልተፈቱ ብዙ ሰዎች እንዳሉ ያረጋግጣሉ። አድራሻቸው ያልታወቁ ሰዎችን ደግሞ የጥቂቶቹን ስም ለቪኦኤ ዘርዝረዋል።
ለምሳሌ ናው ሸምሮን ያላንሳል ይችላል። ናው ሸምሮ ክሱ እንኳን ፍርድ ቤት ነጻ ብሎት ነበር፣ እስካሁን ግን አልተፈታም።
የት እንዳለ አይታወቅም።
የት እንዳለ አይታወቅም። እኔ ሁለተኛ አበበ ውርጌሳ አለ። አበበ ውርጌሳ ክሱ ተነስቷል፣ እንደኔ እስካሁን አልተፈታም። የት እንዳለም አይታወቅም። እና አሁን ስማቸውን ለማስታወስ ስንመልስል ብዙ እስረኞች፣ ብዙ ግፍተኞች የት እንዳሉ የማይታወቁ አሉ።
እግዚአብሔር ይስጥልኝ፣ አመሰግናለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በምስራቅ ሐረርጌ ዞን ጭናክሰን ወረዳ የሶማሌ ክልል ልዩ ኃይል ትናንትና ከትናንት ወዲያ አደረሰ በተባለው ጥቃት 4 ሰዎች መገደላቸውንና ቁጥራቸው ከ5 በላይ የሚሆኑም መቁሰላቸውን የወረዳው አስተዳደር ተወካይ ለአሜሪካ ድምፅ የኦሮምኛ ቋንቋ አገልግሎት ክፍል ገልጠዋል። የወረዳው ተወካይ አቶ አብዱልቃድር ደስ እንዳሉት በልዩ ኃይሉ ከተገደሉት ውጪ በወረዳቸው ከመስከረም ወር አንስቶ ከዚህ ጋር በተያያዘ ከ20 በላይ የአንደኛና የመለስተኛ ደረጃ ትምህርት ቤቶች ተዘግተው መቆየታቸውንም ተናግረዋል። ከዚህ ጋር በተያያዘም የጤና አገልግሎትም ግጭቱ ባለባቸው ቀበሌዎች መቋረጡን የአስተዳደር ተወካዩ ገልጸዋል። አያይዘውም በዚህ ዓመት ብቻ ልዩ ኃይሉ ከ7-8 ጊዜያት ለሚደርሱ ጥቃቶችን አድርሰዋል ነው ያሉት። የትናንቱንም ግጭት ሲገልጡ
ገነባሳ ሁላለመረት ዱለረት ይበረመን አረጆ ተካ ፎሮሌ ካባ አረዳ
ከጠዋቱ 12 ሰዓት ላይ በፋሮሌ ካባ በጭርሌ መካኒሳ ቀራሩና በጎልቻ በሚባሉት ቀበሌዎች እንዲሁም በሌሎች በተፈጠሩ ግጭቶች 4 ሰዎችን ገለውብናል፣ 5 አቁስለውብናል። ይህም ልማታችንን ለማደናቀፍ የተደረገና በከፍተኛ መሳሪያ የተደገፈ ነው።
ኃላፊው አክለውም በተጨማሪ በወረዳቸው 27 የአንደኛና የመለስተኛ ደረጃ ትምህርት ቤቶች በመዘጋታቸው ቁጥሩ እስከ 22,000 የሚደርስ ተማሪ ትምህርት አጥቷል ብለዋል። ችግሩ ለክልሉ መንግስት በየቀኑ ሪፖርት እየተደረገ ነው ሲሉ፣ በቦታው የተመደቡ መምህራንም ወደ ሌላ ቦታ ተዛውረዋል ነው ያሉት። ለምሳሌ በመካኒሳና ሌሎችም ትምህርት ቤቶችና የጤና አገልግሎቶች ተስተጓጉለዋል ብለዋል።
መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የኤርትራ 27ኛ ዓመት የነጻነት በዓል ትላንት ግንቦት 16 ቀን 2010 ዓ.ም ተከብሮ ውሏል። ዘጋቢያችን ብርሃኔ በርሄ ተከታዩን ልኳል።
በአስመራ ስታዲየም በተከበረው የኤርትራ የ27ኛ ዓመት የነጻነት በዓል ፕሬዝዳንት ኢሳያስ አፈወርቂ ለሕዝብ ባሰሙት ንግግር የሰው ልጆች የነጻነትና የአርነት ፍላጎት እንደ ራእይ የባህሪ መብትና ሕግ መሆኑን ከጠቀሱ በኋላ የኤርትራ ሕዝብ ይህን ነጻነትና አርነትን ያገኘው ለ50 ዓመታት ባካሄደው መስዋዕትነት እንደሆነ ገልጸዋል። በመቀጠልም ይህ ዛሬ በዓለም ደረጃና በአፍሪካ ቀንድ እየታየ ያለው የሚናቅ የፖለቲካ ሁኔታ ለመጪ ጉዟችን የሚያመለክተው ነገር ስለሚኖረው በጥልቅና በጥንቃቄ እንድንከታተለውና እንድንረዳው የመጪ ትልማችን ላይ የሚኖረውን በጎና መጥፎ ጎን መገምገም ይገባናል ሲሉ ገልጸዋል። ሬዥን ሲያስ በመቀጠል በቀዝቃዛው ጦርነት ወቅት ተፈጥሮ የነበሩት የሁለት ወገን ስርዓቶች ሲነሱ እንደተነሱበት ሳይሆን እድሜያቸው እያጠረ በመሄድ ላይ በመሆናቸው ይህ ያለንበት ያልተረጋጋ ሁኔታ የሚያሳየን ምልክት የመሸጋገሪያ መድረክ ነው ሊባል እንደሚችል አስረድቷል።
ተባለ እንኳን ፈጥራዊ ዓለማዊ ፍርዓት ከንቱ ተነበየሉ ዘይሆነ አምሩ አመህታር ጎፊ ዘለናዩ ርቡስ ከመታጥቃ ዓላማታት ማንስ
የአንድ ወገን ፍርዓት እንደተባለለት ሳይሆን እድሜው እያጠረና እየመነመነ በመሄድ ላይ ነው ለማለት ይቻላል። ወዴትስ የሚወስድ መሸጋገሪያ መንገድ ነው? ስንትስ ጊዜ ይወስዳል? የብዙ ወገን ዓለማዊ ፍርዓት የሚሉ ብዙ ሀገሮች አሉ። ቻይና፣ አሜሪካ፣ ሩሲያ፣ ህንድ፣ አውሮፓ ወዘተ። ምን የሚመስል መቀናጀት ወይም ደግሞ ዝንቅ ሚዛን ሊኖረው ይችላል?
በየትኛው ፍርዓትና ክብር የሚገዛና ቀጠናችንን እንዴት ሊነካው ይችላል የሚሉ ብዙ ጥያቄዎች የሚያስነሱ ናቸው። ዋናው ጉዳይ ያንድ ወገን ይሁን የሁለት ወይም የብዙ ቁጥር ሳይሆን ትንሽ ቁጥር ካላቸው የጫካ ግዛት ውጪ ፍትህና ልዑላውነት የሚከበርበት ፍርዓት እንዲኖር የኤርትራ ህዝብና የዓለም ህዝቦች ምርጫ ነው። አሁን ጊዜ የዓለም ሀያላን አገሮችና የአካባቢያችን ሀያላን አገሮችን ባዮች በየመሰላቸው አጀንዳዎችና ጨዋታዎች ላለፉት 75 አመታት ያደረጉት በውስጣችን ትውስታው ስላለ የሚመጡትን የተደላለቁ አጀንዳዎች በጥንቃቄ ተገንዝበን መጪ ጉዳናዎቻችንን መቀየስ ይኖርብናል ካሉ በኋላ ይህን ክስተት ግን እጃቸውን አጣምረው እንደማያዩ ገልጸዋል። ብርሃነ በርሀ አሜሪካ ድምጽ ከአስመራ።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር አድማጮች። የኡጋንዳ የፖሊስ ኃይል ተጠርጣሪዎች በዋስ ሳይለቀቁ ወይም ለፍርድ ሳይቀርቡ ሊያዙ የሚችሉበት ጊዜ ከሁለት ቀናት በላይ እንዳይበልጥ የሚያዘውን ሕግ ለውጦ ከዛ ለረዘመ ጊዜ እንዲያዙ የሚያስገድድ ሐሳብ ከፍተኛ ተቃውሞ እንደገጠመው ከካምፓላ የደረሰን ዘገባ ጠቁሟል። የፖሊስ ኃይሉ የጊዜው መራዘም የሚመለከተው አሸባሪዎችን ብቻ ነው ቢልም ሐሳቡን የሚቃወሙ ወገኖች ግን በተራ ወንጀል በታሰሩትም ላይ ይጠቀሙበት ይችላሉ የሚል ስጋት እንዳላቸው የአሜሪካ ድምጽ ዘጋቢ ሐሊማ አቱማኒ ከኡጋንዳ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች።
የሽብር ተግባርን የመሳሰሉ አንዳንድ ወንጀሎች ማስረጃና ምስክሮች ለማግኘት ድንበር ዘለል ምርመራ ማካሄድ ስላለብን የበለጠ ጊዜ ያስፈልገናል ይላሉ። በሀገሪቱ ህገ መንግስት የሰፈረውን አንቀጽ 23ን ለማሻሻል ባለስልጣኖች የምክር ቤትን እርዳታ ይፈልጋሉ። በአሸባሪነት የሚጠረጠሩትን ሰዎች ለፍርድ ለማቅረብ ከ7 እስከ 14 ቀናት እንደሚያስፈልግ ነው የፖሊስ ኃይል የሚናገረው። የኡጋንዳ የፖሊስ ኃይል ምክትል ቃል አቀባይ ፓትሪክ ኦኒያንጎ ያብራራሉ።
Sometimes analyzing these samples we pick from the scenes of crime
also need አንዳንድ ጊዜ ወንጀል ከተፈጸሙባቸው ቦታዎች የሚገኙትን ናሙናዎች ለመመርመር ራሱ ጊዜ ያስፈልጋል። ምክንያቱም ሌላ የመንግስት የምርመራ ላቦራቶሪንም መጠቀም ስላለብን እሱም ጊዜ ስለሚያስፈልገው አንዳንድ ጊዜም ስራ በዝቶብን አንዲሉናል። ስለሆነም የምክር ቤት አባላት በአንዳንድ ሁኔታ ተጠርጣሪዎችን ቢያንስ ከ48 ሰዓታት በላይ ለመያዝ በሚቻልበት መንገድ ሕገ መንግሥቱን እንዲያሻሽሉ እየጠየቅን ነው።
ሕገ መንግሥቱ እንዲሻሻል የቀረበው ሐሳብ መጀመሪያ በምክር ቤቱ የሰብአዊ መብት ኮሚቴ መደገፍ ይኖርበታል። የሰብአዊ መብት ኮሚቴ ሊቀመንበር ጆባ ካማቴካ ታዲያ ጥርጣሬ እንዳላቸው ገልጸዋል። ፖሊሶች ሕጉን የሚጥሱበት ጊዜ እንዳለም ጠቁመዋል።
They have failed to honor the rule in small cases.
በትንንሽ ጉዳዮች ላይ ህግ የማያከብርበት ጊዜ አለ። አሁን ባለው ህግ እንኳን ተጠርጣሪን ወደ ፍርድ ስታቀርብ ገና አልተዘጋጀንም በማለት ጊዜ እንዲራዘም ሊጠይቁ ይችላሉ።
ባለፈው አመት ፖሊሶች ምክትል የፖሊስ ኃይል ዋና ተቆጣጣሪ ፌሊክስ ካዊሲን ግድያ ይመረምሩ በነበረበት ወቅት ተጠርጣሪዎቹ ለፍርድ ከመቅረባቸው በፊት ለአምስት ወራት በእስር ቆይተዋል። የፕሬዝደንት ዮዌሪ ሙሶቬኒ ተቃዋሚዎች የሚገኙባቸው በርካታ ተጠርጣሪዎች ለፍርድ ከመቅረባቸው ወይም በዋስ ከመለቀቃቸው በፊት ከ48 ሰዓታት በላይ ታስረዋል። የመንግስት አካል የሆነው የኡጋንዳ የሰብአዊ መብት ኮሚሽን ፖሊሶች ህግ አያከብሩም በማለት በተደጋጋሚ ሲከስ ቆይቷል። የኮሚሽኑ ሊቀመንበር መዲዬ ሙሉምባ አሸባሪነትን ለመግታት የሚደረገው ማንኛውም ጥረት የሰብአዊ መብት መሰረታዊ መርሆችን ያከበረ መሆን አለበት ብለዋል።
Yes, we abhor terrorists, we abhor violent crimes, but we are saying police should be facilitating.
አሸባሪነትን እንዲሁም ኃይል በመጠቀም የሚፈጸም ወንጀልን እንጠላለን። ይሁንና ፖሊሶች ተገቢ ስልጠና እንዲሰጣቸውና ምርመራውን በሳይንሳዊ መንገድ እንዲያካሂዱ ያስፈልጋል እንላለን። የሚከታተል ክፍል ሳይኖር በፖሊስ እስር ቤት ውስጥ በድብቅ ሊያደርጉ የሚፈልጉት ነገር ምንድን ነው? ምክንያቱም እኛ የምንለው የታሰሩት ሰዎች በ48 ሰዓታት ውስጥ ለፍርድ ይቀርቡ ነው።
ፖሊሶች በበኩላቸው ምርመራ እየተካሄደ እስከሆነ ድረስ ከባድ በሚሉት ጉዳይ የተጠረጠሩትን ሰዎች በእስር ያቆያሉ። የሚሰጡት ምክንያት ሌላ ወንጀል እንዳይፈጸም ለመከላከል የሚል ነው።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በማኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ሰዓቱ የእናንተ የአድማጮቻችን ነው። በስልክ መስመራችን 202-205-9942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን መልሰን እናሰማችሁ።
አንዴት እንደምትሰምታችኋል? ሰላም ለእናንተ ይሁን ይያልኩኝ። ያለፈው እሁድ ቃለ መጠይቅ ሲሆን ስታደርግ ሰምቻለሁ አቶ በቀለ ገርባንና በጣም ነው ደስ ያለኝ። በጣም ነው ያደነኩት። ሰማታየው በጣም ጥሩ ነበር። እሳቸው የሚሰጡት የነበረው መልስ በጣም ጥሩ ነበር። ለችም ሳላደንቃቸው ሳላከብራቸው አላልፍም። ይሰው በጣም ትልቅ ሰው ናቸው። እኔ በዚህ በፊት በርግጥ ወጭ ሰማለሁ እንደዚህ በቃለ መጠይቅ እንደዛ የሰማሁበት ጊዜ አልነበረምና ፍራየ እግዚአብሔር ያላቸው አንደበተ ጨዋ አንደበተ ሩቱ ሰው ናቸውና እኔ በጣም ነው የተመኘው። እንደው ለወደፊቱ እንደምኞቴ በራሴ በግል ምኞቴ የሀገራችን ቀጣዩ መሪ ቢሆኑ ደስ ይለኛል። በቃ ያው በጣም ደስ ይለኛል። አስተዋይ ናቸው። ነገሮችን አመጣጥ ነው ባላንስ አድርገው የሚሄዱ ሰው ናቸው። ከአንደበታቸው ነው ብሩህ አይምሮ ያላቸው ሰው ናቸው። ሰፊ ሰው ናቸው አይምሯቸው ልባቸው ምናቸው። እና እግዚአብሔር ይባርካቸው ቤተሰባቸውንም እሳቸውንም እግዚአብሔር ይባርክ። እናንተንም ስላቀረባችሁት ቃለ መጠይቅ ጊዜ በጣም ደስ ብሎኛል። ተባረኩ። ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ። ሲሆን ተባረኪ ተባረኩ ልጆች።
ስለ ኢትዮጵያ የባህር በሮችን ፍለጋ ወዲህ ወዲያ መባል እኔ በጣም ያሳዝነኛል። በመጀመሪያ ኢትዮጵያውያኖች ማወቅ ያለባቸው ኤርትራ እንደ ነጻ ሀገር አይተው ኤርትራና የኢትዮጵያ በሰላም ያቺን መሬት የምትፈታበት አድርጎ ከማሳዋና ከአሰብ የቀረበ መንገድ የለም። ወያኔ ጊዜ ለመግዛት የኢትዮጵያን ህዝብ ለማታለል ይህን መንገድ ባቡር ከፍተን ይህንን እንዲህ አድርገን ለምን ወደዛ እንሄዳለን? ለምን የኢትዮጵያ ህዝብ አስገድዶ የኤርትራ ህዝብ አስገድዶ ኢሳያስና ወያኔን አስገድዶ ለምን ሰላም ተፈጥሮ ሁለቱ አገሮች እንዲጠቀሙ አናደርግም? ኢትዮጵያውያኖች አሰብ ከማለት አሰብ የኤርትራ መሆኑ አምናችሁ የእናንተ ንብረት ነው፣ ግን በጅቡቲ እንደምንከፍለው ለእናንተም ክራይ እንከፍላለን ይባል ምጽዋን እንከፍላለን ተብሎ ሁለቱ አገሮች በንግድ እንዲቀራረብ ማድረግ ቀላል አጭር እያለ አንዴ ከሱዳን አንዴ ከኬንያ የማይሆን ነው። ኬንያና ኢትዮጵያ የማይገናኙበት ምክንያት አለ። የመሬት ስሌት ኬንያ የግል ነው፣ ኢትዮጵያ የመንግስት ነው።
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አሉላ ከበደንን። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። በቀጥታ ወደ ቀዳሚው የምሽቱ ቅንብር
ለጥያቄው መልስ ነው። ቀጣዩ ቅንብር የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ሰላም በማጣት ተቃውሳ የነበረችውን ኢትዮጵያን አረጋግቷል ብለው ብዙዎች ይስማማሉ። ይሁን እንጂ እርሳቸውን ወደ ስልጣን ያመጣቸውን የህዝብ የፖለቲካ ጥያቄ መመለስ ገና አለመጀመራቸውን የሚናገሩም አሉ። የጠቅላይ ሚኒስትሩን ስራ የገመገመ የጥያቄ መልስ ዝግጅታችን ነው የሚቀጥለው። ዩናይትድ ስቴትስ ውስጥ በሚሽጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር ህዝቅኤል ገቢሳና ከኢትዮጵያ ደግሞ የህግ ባለሙያና የፖለቲካ ተንታኝ አቶ ውብሸት ሙላት የአድማጮችን ጥያቄ ይመልሳሉ። የፕሮግራሙ አዘጋጅ ትዝታ በላቸው ሞራኑ በቅድሚያ የጠቅላይ ሚኒስትሩን ያለፉ ሁለት ወራት ክንውን እንዲገመግሙ ጋብዛለች። የአዲስ አበባው አቶ ውብሸት ሙላት ይጀምራሉ።
አመሰግናለሁ። ዶክተር አብይ አህመድ ጠቅላይ ሚኒስትር ሲሆኑ የተረከቧት ኢትዮጵያ በአስቸኳይ ጊዜ አዋጅ የምትተዳደር ሀገር ናት። ኮማንድ ፖስት አላት። በርካታ ችግሮች በተለይ ባለፉት 3 ዓመታት ማቆሚያ በሌለው ችግር ውስጥ የነበረችን ሀገር ነው የተረከቡት። በዋናነት በኦሮሚያ ክልል ችግሮች ነበሩ። ማለት የህዝቡ ፍላጎትም ነበር። መንግስት የወሰዳቸው እርምጃዎች አሉ። በተለይ ግድኝ አለ፣ ስርዓት አለ። ኦሮሞ ተወላጆች ከሶማሊያ ተፈናቅለዋል። መንግስት ደግሞ በርካታ ችግሮችን በፈጸመበት ሁኔታ ነው እንግዲህ እሳቸው ይወጡት። በአማራ ክልልም በተለይ ደግሞ የአማራ ብሔርተኝነት ከፍ እያለ በመጣበትና የህልውና ጉዳይ በሆነበት እንደ ወልቃይት የሚያጨቃጭቅ በሆነበት በርካታ ሰዎች በተገደሉበትና በተፈናቀሉበት እንዲሁም በታሰሩበት ጊዜ ነው የመጡት። እዛ ላይ ደግሞ ራሱ ብአዴንም ሌላ በተለይ ቃናቱ አካባቢ ያለው ብአዴን እንግዲህ ህዝቡን ፈተና በሆነበት ወቅትና በተከፋፈለበት ጊዜ ነው የመጡት እና በአጠቃላይ እንደ በተለይ በኦሮሚያና በሶማሌ በአማራና በትግራይ ችግር ባለበት ወቅት ነው የመጡት እና ከዚህ አንጻር በአስቸኳይ ጊዜ አዋጅም የሚፈታው ያልቻለውን በርካታ ነገሮች እያስተካከሉ በመሄድ ላይ ናቸው። ህዝቡም ትንሽ በመነቃቃትና ተስፋ እያሳረ ባለበት ሁኔታ ላይ ነው ያለው። ሌላው እንግዲህ እሳቸው የተረከቧት ደግሞ ኢህአዴግ ያው እንግዲህ ባለፉት 20 ምናምን ዓመታት ሲመራ የነበረው ስርዓት በሌለው በህግ በሌለበት ተቋማትን እያፈረሰ በሄደበት ፓርቲያዊ አሰራር እንጂ መንግስታዊ አሰራር ጠቅላላ በመነመንበት በጠፋበት እንግዲህ ሀገሪቱን በሙሉ ከጠቅላይ ሚኒስትር እስከ ቀበሌ ሊቀመንበር እንደው ከቀበሌ ሊቀመንበርም በታች ወርዶ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ድረስ በሽመኛ ብቻ በምትተዳደርበት ህግና ስርዓት በሌለበት ሁኔታ የምትተዳደርን ሀገር ስለሆነ የተረከቡት እንግዲህ ፈተናቸው ብዙ ነው። በተለይ ምንም ስርዓት እየጠፋና ህዝቡ ተስፋ እየቆረጠ በሄደበት ሁኔታ የነበረችን ሀገር ስለሆነ የተረከቡት እንኳን አይደለም የህግ የበላይነትና እንደ ሃይማኖታዊውም ሞራላዊ የሆነው ነገር ሁሉ እየጠፋ የሄደበት ሁኔታ ነበር የነበረውና በተወሰነ መልኩ መነቃቃት ሁኔታ አለ። ነገር ግን ያው የህዝቡ ጥያቄ አሁንም እንደው ያሰሯቸው የሆነ የሚል አሁንም ፍርሃት ነው ህዝቡ ያለው። ምክንያቱም ከአሁን በፊት ከነበሩትም ጠቅላይ ሚኒስትር ኃይለማርያም ደሳለኝን እንደዚህ አይነት ችግር ላይ የወደቁ ይመስል ነበርና እሳቸውም ከተናገሩት ይህንን መረዳት ይቻላል። ሰሯቸው አካላት ሰዎች ስለነበሩ ማለት ነው። እና በአሁኑ ላይ በተወሰነ መልኩ መነቃቃትና ሀገራዊ መግባባትንም ለመፍጠር ያደረጓቸው ጥረቶች ይበል የሚያሰኙ ናቸው ማለት ይቻላል። በተለይ የተወሰኑ እስረኞችን መፍታት፣ የኦሮሞ ዲሞክራሲ ግንባር አባላት የነበሩትን ወደ ሀገር ውስጥ መጥራት፣ አሁን ደግሞ በቅርቡ እንደተናገሩት ወደ ግብጽ ሄደው ባለፈው በአይሲስ የተገደሉ ሰዎችን አስከሬን ለማምጣት ቃል ሁሉ ገብተዋል እና ተቋማት ለዜጎች ክብር መስጠት በመጀመራቸው መግባባትንም ለመፍጠር ጥረት እንግዲህ በአዎንታዊ መንገድ መውሰድ ይቻላል።
አቶ ውብሸት፣ የአድማጮችንም ጥያቄ አክለን ስለምንወያይበት እንደው ጠቅለል ያለ ግምገማ ሰጥተውናል። በአዎንታዊ መልኩ ነው እሳቸው ያደረጉትን የሚያዩት እርሶ። ቋፍ ላይ የነበረች ሀገር ነው የተረከቡት እና ብዙ የሰሯቸውን እስረኞችን መፍታትና የመሳሰሉትን ሁሉ ዘርዝረዋል። ግን አንድ ቁልፍ ቃል ያሰሯቸዋል ወይ የሚለውንም ደግሞ ሀሳብ ሰንዝረዋልና መዘንጋት የሌለበት ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ተመራጭ ናቸው፣ የኦፒዲኦ ተመራጭ ናቸውና ከዛ አንጻር ዶክተር እስቄል ገቢሳ የሚሰጡንን ሀሳብ እንመልከት።
እርግጥ ነው ከተነሱት ነገሮች ሀገር አቋፍ ላይ ነበረች፣ እሱን ወደ ኋላ መልሰዋል፣ አረጋግተዋል ማለት ባይቻልም አንዣብቶ የነበረውን አደጋ ትንሽ ወደ መረጋጋት እንዲመለስ አድርገዋል። በዚህ ደረጃ እንግዲህ አንደኛ ፀሐያማ የሆነ ስብዕና ስላላቸው ሰው ሊከተላቸውና ሊያምናቸው ይችላል። ሁለተኛ ለዜጎች ግድ የሚላቸው የሚመስሉ አንዳንድ ነገሮችን አድርገዋል። በተለይ ተረስተዋል የሚባሉ ዜጎችን ከውጭ ከጎረቤት ሀገሮች ሄደው ማስፈታት መንግስት ለዜጎቹ ግድ ይለዋል ሊባል የሚችል አድራጎት ስለሆነ ጥሩ ነገሮችን አድርገዋል። በተለያዩ የኢትዮጵያ ክፍሎች በመገኘት ህዝብን አነጋግረዋል። አዲስ ጠቅላይ ሚኒስትር ወይም የማንኛውም ድርጅት መሪ ስራውን በሚጀምርበት ጊዜ በውስጥ ያሉትን ማየትም በጣም አስፈላጊ ነገር ነው። እነዚህ ሶስት ነገሮች ወይም ሌሎችን ተጨምረው የፖለቲካ አለመረጋጋት የነበረውን ነገር ትንሽ መለስ አድርገውታል ለማለት ይቻላል። በሀገሪቱ ላይ ያንዣበበው ግን የመበታተን እና የእርስ በርስ ጦርነትን የሚመስል የኢትዮጵያ ሶማሌ ክልልና በኦሮሚያ መካከል በየቦታው ሲነሱ የነበሩትን አለመረጋጋት ፈጽመው አስወግደዋል ለማለት በሚቻልበት ደረጃ ላይ አይደለም። የማንነት ጥያቄዎች ተነስተዋል በኢትዮጵያ ውስጥ፣ እነሱንም መልስ ለመስጠት ሞክረዋል። በተለይ በንግግራቸው በተለያዩ የኢትዮጵያ ክልሎች ሄደው በንግግራቸው ተስፋ የሚሰጥ ንግግር እየሰጡ ሰዎችን ወደ ተስፋ እንዲመለሱ አድርገዋል። ሆኖም ግን በሚናገሩበት ጊዜ በአንድ ቦታ የሚናገሩት በአንድ ቦታ ችግር እየፈጠረባቸው፣ በሌላ ቦታ የሚናገሩት በተለየ ቦታ ችግር እየፈጠረባቸውም እንደነበረም የሚታወቅ ነገር ነው። የለውጥ ተስፋ አድርገን ነው። በተለይ አሁን አቶ ገዱ እንዳደረጋቸው አማራ ክልልን በጎበኙበት ጊዜ እንደተናገሩት የደገፍነውት ለውጥ በኢትዮጵያ ውስጥ ያመጣሉ ብለን ነው አሉ። ሁሉም ሕዝብ ከሳቸው ተስፋ ያለው ይህንኑ ነው፣ ለውጥ ያመጣሉ ተብለው ነው። ምክንያቱም እስካሁን ድረስ ያለው ስርዓት ለኢትዮጵያ ህዝብም ለሀገሪቷም ይሆናል ተብሎ በማይጠበቅ ቦታ አደጋ ላይ አድርሶት ስለነበረ ለውጥ ያመጣሉ ነው። ይሄንን ለማየት ከፈለግን አንደኛ ርዕዮተ ዓለማዊ የሆነ ለውጥ ተደርጓል ከተባለ አሁንም ቢሆን የሚናገሩት የልማታዊ መንግስትን እንዳላቸው ነው የሚናገሩት። ከዛ ለውጥ ያለ ነገር ብዙም አላየሁኝም። ሌላው የመዋቅር ነው። የመዋቅራዊ ለውጥ ያመጣሉ ተብሎ ይታሰባል። በዛ ደረጃ ላይ የተጨበጠ ነገር ያየሁት ነገር የለም። ሶስተኛ በፖሊሲ ደረጃ ለውጥ ያመጣል ተብሎ ነበር። ነገር ግን ከእሳቸው መመረጥ በፊት የነበሩት ዋና ዋና ጥያቄዎችም እስካሁን ድረስ በቅጡ አድረስ አልተደረጉም። ዋና ዋና ጥያቄዎች ለምሳሌ ከአስቸኳይ ጊዜ አዋጅ ብንነሳ፣ ሌላውን የዲሞክራሲ ምህዳርን ለማስፋት በሚለው በኋላ ልንመለስ እንችላለን። በእነዚያ ደረጃዎች ብዙ ለውጭ ሁኔታዎችን ነው ያላየሁም። መጨረሻ ላይ አንድ ነገር የምናገረው ዶክተር አብይ ወደ ስልጣን የመጡት ኢህአዴግ ስለፈለጋቸው ሳይሆን የህዝብ ድጋፍ ስለሆነ ነው። አሁንም የህዝብ ድጋፍን ተጠቅመው ይህንን መዋቅራዊና ርዕዮተ ዓለማዊ የሆነ መሰረታዊ ለውጥ ለማምጣት የህዝቡን ድጋፍ በመጠቀም ይሄ የተፈራውንና ያሰሯቸዋል የሚባለውን ጥያቄ ፊት ለፊት ለመጋፈጥ ብዙም አላሳዩም። አሁንም ተራ ተባሪ ያሉ ነው እንጂ የህዝብ ድጋፍ አለኝ እና የህዝብ ጥያቄ አለ እና በድፍረት በህዝብ ድጋፍ በህዝብ ጥያቄ መሰረት መልስ ማለት የሚል ነገር ብዙ አላየሁም።
እሺ፣ አመሰግናለሁ። ይህን ያህል የመንደርደሪያ ሀሳባችሁን ከሰጣችሁን ወደ አድማጮች ጥያቄ እንግባና በርካታ በኢሜይል በፌስቡክ የደረሱን ጥያቄዎች አሉ። እነሱን እያሰማኋችሁ መልሳችሁን ትሰጡኛላችሁ።
እኔ የምደውለው ከዚህ ከቨርጂኒያ ነው። እርግጥ ዶክተር አብይ መመረጥ በጣም ጥሩ ነገር ነው። ያው በሰባት ዓመት ያልሰማናቸውን ጥሩ ነገሮች እንደ ጠቅላይ ሚኒስትር ሰምተናል። በዚህም እናመሰግናቸዋለን። ግን በእርግጥ የሰሩት ስራ ቢኖር ሀገር ለማረጋጋት በሁሉም ቦታ ሂዶ ያው ህዝቡን ለማረጋጋት ሰርተዋል። ከዚህ ውጪ የሰሩት ስራ ካለ እንዲገለጽልኝ አድርጌ እጠይቃለሁ። ከዚህ ውጪ ሌላ ስራ ሰርተዋል ለማለት ግን ምንም ነው አለፍም። እውነት ግን ኢትዮጵያ የሚያስፈልጋት እንደዚህ ማረጋጋት ብቻ ነው ወይስ የፖለቲካ ችግር ነው ኢትዮጵያ ውስጥ ያለው?
እንግዲህ አድማጫችን የሚሉት እስካሁን አረጋግተዋል፣ እናንተም ሀገሪቱን እንዳረጋጉ ገልጻችኋል። ነገር ግን ከነበራቸው የጊዜ አንጻር በቂ ስራ ሰርተዋል ብላችሁ ታምናላችሁ? የባከነ ጊዜ አለ? ምክንያቱም በንግግራቸው የሚተቿቸው ብዙ ሰዎች አሉ። ብዙ ይነጋገራሉ እንጂ የሚፈጽሙት የለም እያሉ አቶ ውብሸት
እንግዲህ ያው እሳቸው ጠቅላይ ሚኒስትር ሆነው ከመመረጣቸው በፊት የታወጀ አስቸኳይ ጊዜ አዋጅ አለ። እዚህ አንጻር ቅድሚያ ሊሰጥ የሚችለው ሀገር ማረጋጋት ነው። እንግዲህ ሌሎች እርምጃዎችን ከማረጋጋት በኋላ የሚወሰዱ አሉ፣ ጎን ለጎንም የሚወሰዱ አሉ። ከዛ አንጻር እንግዲህ ወደ ሁለት ወር አካባቢ የደረሰ ነው እሳቸው ከተመረጡ። የሰሯቸው ትንሽ ናቸው የሚባሉ አይደሉም እንደሆነ ለመናገር ማለት ነው። ለምሳሌ ቀድሞ ጠቅላይ ሚኒስትር ከአቶ ኃይለማርያም አንጻር ብንወስድ፣ አሁንም ዜናዊ አንጻር ብንወስድ በሁለት ወር ጊዜ ከሰሩት አንጻር ስናየው ብዙ ነው። ግን ማነጻጸር ያለብን ሀገሪቱ ከነበረችበት ችግርና እሳቸውም ቃል ከገቡት ህዝቡን ከሚጠብቀው አንጻር እዚህም ጻረን እንደሚለካው ያነሰ አልመሰለኝም። እንደውም ኢኮኖሚያዊ ችግሩንም ሁሉ ለመፍታት ለንተናው ከተላንተው ጋር የትግራይ ተወላጆችና የተባነጋገሩበት ላይ እንደተናገሩት ሳውዲ አረቢያ እንደዚህ አንድ 5 ቢሊዮን ዶላር እርዳታ ቀን ተገባላቸውና እንደመጤ ነገር ስጅታ ሁሉ እንደተሰጣቸው ስለሰማን ከዚህ አንጻር እንደውም አሰቡት በላይ ረቀው ሄደዋል። ይሄ ማለት ግን መሰራት የነበረባቸው ያልተሰሩ ነገሮችን ለመካድ አይደለም። የአድማጭን ጥያቄ እንግዲህ ይሄን ብቻ ነበር ወይ ጥያቄያችን ከተባለ አይደለም፣ ይሄ ብቻ አይደለም። በጣም በርካታ ጥያቄዎች አሉ። ህዝብ የጠየቃቸው ህዝብ የሚፈልጋቸው ግን ዋና ዋና እርምጃዎችን ለመውሰድ ለሀገሪቱ በዋናነት ብሔርን መሰረት ያደረገ የፌዴራል ስርዓትና የሀገር አወቃቀር ስርዓት ስለሆነ የምትከተለው እኔ እንደምገምተው ከተለያዩ ብሔሮች አመኔታንና ይሁንታን ማገኘት የፈለጉ ይመስለኛል። ምክንያቱም ጥረት እንኳን ሲያስወጣቸው የተወሰኑትን ባለስልጣናት እንዳኮረፉ እና እንደተቀየሙ ነው እንግዲህ የተናገሩት። እርግጥ ስለተቀየሙ ብለው ደግሞ ሌላ ነገር አለመውሰዳቸው በራሱ አጠያቂ ሆኖ እንግዲህ አንድ ሰው እንደምንም እንኳ ኮራፕት ቢሆንም ወይም ሙስና የፈጸመ ቢሆንም ቢባረር የብሔሩ ጉዳይ አብሮ ስለሚመጣ ያንን ትንሽ አመኔታና መግባባት መፍጠር የፈለጉ ይመስለኛል። እና ከዚህ አንጻር ወደፊት የተለያዩ እርምጃዎችን ይወስዳሉ ብዬ አስባለሁ።
እሺ፣ አመሰግናለሁ። ከዚሁ ጥያቄ ጋር አያይዤ በኢሜይል ከመጡልን ጥያቄዎች አንዱ አቶ ሰለሞን በላቸው የላኩልን ጠቅላይ ሚኒስትር አብይ ይዘውት የተነሱት አስተሳሰብ በእርግጥ ከኢህአዴግ የተለየ ነው ወይ የሚል ነው። በ27 አመታት ይሄ ያደገ አመራር እንደዚህ አይነት አስተሳሰብ ይዞ የመጣ መሪ ጭራሽ አላየውም ይላሉ። በርግጥም የኢሃደግ አስተሳሰብ ከሆነ በነባሮቹ አመራሮችና በሳቸው አመራር መካከል ምን ልዩነት ታያላችሁ ነው የሚሉትና ዶክተር ስኬል ቀደም ያለውን ጥያቄ ሲመልሱ የኢሃደግን የአብዮታዊ ዲሞክራሲን መርህ እንደሚከተሉ ነውና የተቀሰሱት የተለየ ነገር አላዩም ወይ?
በየቦታው ያደረጓቸው በጎ ነገሮች አሁንም በጎ ናቸው ብዬ እናገራለሁ። ከሳቸው በፊት የማይነሱ አንዳንድ ኢትዮጵያን የመውደድን ነገሮች በሰፊው ማንሳታቸው መልካም ነገር ነው። እኔ ግን ያልኩት አንደኛ ለውጥ በሚመለከት ጊዜ የለውጥ ጠቅላይ ሚኒስትር ናቸው። በለውጥ ፈላጊዎች ግፊትም ጠቅላይ ሚኒስትር የሆኑ ናቸው። ስለዚህ የዛ ማህበራዊ ኃይል ኤጀንት ናቸው ብዬ ነው ለመገመት የምፈልገው። በዛ ደረጃ ከሆነ ርዕዮተ ዓለማዊ ነገር ተለውጧል ወይ ከተባለ ምንም ያየሁት ነገር የለም። አቶ መለስ በነበሩበት ጊዜ ይናገራሉ፣ አንድ ችግር ሲፈጠር ይሄ ቦናፓርቲዝም ወይንም ከ2005 ምርጫ በኋላ ልማታዊ መንግስት እንገነባለን ያንን ርዕዮተ ዓለም ወደድኩትም ጠላሁትም ከየት እንደሚመጣ ግልጽ ባለ መንገድ የርዕዮተ ዓለማዊ አቅጣጫን ቀይሰዋል። ከዛ ወዲህ በኢትዮጵያ ውስጥ በተቀየሰው ላይ ነው። እንዲያውም ቢዝነስ ሰዎችን በሚያነጋግሩበት ጊዜ መንግስታችን ልማታዊ መንግስት ነው ብለው ያንኑ ነው ሲያቀነቅሉ የሰማኋቸው። በአገሪቱ ውስጥ በመዋቅር ደረጃ በተለይ በጸጥታና በጦሩ መካከል ብዙም አይነት ለውጥ እስካሁን ድረስ አላየሁኝም። ከኢህአዴግ የተለየ ነው የሚባለው ነገር አሁንም የኢህአዴግ ጠቅላይ ሚኒስትር ናቸው። አሁንም ኢህአዴግ ከኢህአዴግ ውስጥ ተጣብቆ ነው ያለው። ስለዚህ ምንም አይነት ለውጥ በዛ ደረጃ ላይ ተደርጓል ብዬ ለማየት እንግዲህ ሌሎች ሰዎች ካልነገሩኝ በስተቀር እስካሁን ድረስ አላየሁም። በፖሊሲ ደረጃ ልውሰደው፣ ያደሩ ጥያቄዎች አሉ። የአስቸኳይ ጊዜ አዋጁ ወሳኝ ነው። ወሳኝ የሚሆነውም ደግሞ ዛሬ በህዝብ ላይ ያለውን ችግር ለማቅለል ሳይሆን ወደፊትም ልንሄድባት የምንፈልጋት ዲሞክራሲያዊት ኢትዮጵያ ጊዜ ለመስጠት እና ለመዘጋጀት የሚያስፈልግ ስለሆነ የአስቸኳይ ጊዜ አዋጁ መነሳት አለበት። ይሄ ጥያቄ ለእሳቸው ብቻ የቀረበ ጥያቄ አይደለም፣ በፊትም የነበረ ነው። እስረኞች ተለቀው አላለቁም። እንለቃለን ብለዋል፣ ብዙ ለቀዋል። አሁንም መለቀቅ ያለባቸው እስረኞች አሉ። በኢትዮጵያ ውስጥ እስረኛ የፖለቲካ እስረኛ መኖር የለበትም ብሎ በቃላቸው የተናገሩትን አሁንም መልቀቅ አለባቸው። አሁን አንድ ወሳኝ ነገር ደግሞ አለ። የኢትዮጵያ ጦር የኢትዮጵያ ዳር ድንበር ላይ ሆኖ ኢትዮጵያን ከውጭ ወራሪ የሚጠብቅ ጦር ነው እንጂ በየክልሉ ውስጥ እየዞረ ሰዎችን ቴሮራይዝ የሚያደርግ የሚገድል መሆን የለበትም። ይሄኛውም ያደረ ጥያቄ ነው። ጦሩ ከክልሎቹ ሁሉ መውጣት አለበት። ይሄ ደግሞ የህዝብን ጭንቀት ለማስወገድ ብቻ ሳይሆን በኢትዮጵያ ውስጥ ያለው የፌዴራላዊ ስርዓትን ስር እንዲሰድ ለማድረግ ይጠቅማል። አሁን ያለው በአካባቢ ያለው ጦር መውጣት አለበት። እነዚህ ያደሩ ጥያቄዎች አልተመለሱም። ሁለተኛ ደረጃ ላይ የለውጥ ጠቅላይ ሚኒስትር ናቸው ከተባለ የዲሞክራሲ ምህዳሩን እናሰፋለን ብለው ስለተናገሩ ኢትዮጵያ ውስጥ የዲሞክራሲ ስርዓት እንዳይገነባ በህግ ደረጃ ተወርደው እንቅፋት የሆኑትን ህግጋት በሙሉ ማስወገድ መቻል አለባቸው። በቃላቸው እንኳን ሲናገሩ አልሰማሁም። ስለ በጎ አድራጎት ህግ፣ ስለ ጸረ ሽብር በቃል እንኳን ሲናገሩ አልሰማሁም። ዲሞክራሲ ሊሰፋ አይችልም። ኢትዮጵያ አለመረጋጋትን እሷቸው መልሰው የተባለ በኢትዮጵያ ውስጥ ወደ ዲሞክራሲ ካልሄድን በስተቀር ወደ መበታተን ልንሄድ ነው። በዚህ አቅጣጫ ላይ ህጋዊ በሆነ ቃል አይደለም፣ ህጉ ትክክል አይደለም እና ፓርላማው ህጉን ማንሳት አለበት፣ ማስፋት አለበት፣ የዲሞክራሲ ምህዳሩ መስፋት አለበት ከተባለ መስፋት አለበት። ሶስተኛ ደረጃ ወደ ህዝብ ምርጫ መሄድ አለበት። እስካሁን ድረስ ችግር የተፈጠረብን ህዝብ ድምፁ ስላልተሰማ ነው። ወደ ህዝብ ምርጫ ለመሄድ ደግሞ ሌሎች ሁለት ችግሮች አሉ። የፓርቲ ምዝገባ ህግ አለ፣ የኢሌክሽን ህግ አለ። በእነዚህ ደረጃዎች እንኳን ታይምላይን ወይም የጊዜ ፕሮግራም እንኳን አልሰጡንም። ስለዚህ ምንም ለውጥ እኔ በለውጥ ደረጃ አይቻለም። ይሄ ማለት ደግሞ ያደረጉት ነገሮች በሙሉ ዋጋ የላቸውም ለማለት አይደለም። በጎ ነገሮች ተደርገዋል። ነገር ግን ፕሮግራማዊ በሆነ መንገድ፣ ተስፋ በሚሰጥ መንገድ፣ አቅጣጫችን በዚህ በኩል ነው በሚል ነገር እኔ አላየሁኝም። ተስፋ አሁንም አለ። ግን አንድ ቀን ባለፈ ቁጥር አንድ ቀን እያደርን በሄድን ቁጥር ተስፋው እየጨለመ ነው የሚሄድ። እርምጃ መውሰድ አለባቸው። እርምጃ ከወሰዱ የሁላችንም ድጋፍ አላቸው። አሁን በተስፋና በድርጊት መካከል፣ በቃልና በድርጊት መካከል ነው ተንጠልጥለን ያለ ነው።
አድማጮች፣ የጥያቄው መልስ ሁለተኛ ክፍል በነገው ምሽት ይቀጥላል። ተከታተሉ። ቀጣዩ አፍሪካ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮ ቴሌኮም አገር በቀል ኩባንያዎች በመሰረተ ልማቱ በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ ተስማማ። ኢትዮጵያ የሚመረተው ኤመራልድ ምርት ከሚባሉት መካከል መሆኑ ተገለጸ። ቡሩንዲ የፕሬዝዳንቱን የስልጣን እድሜ የሚያራዝም ህገ መንግስት አጸደቀች የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የሮይተርስ የዜና አገልግሎት ዘገባ የኢትዮጵያው ቴሌኮም ኩባንያ አንዳንድ አገር በቀል ተቋማት በመሰረተ ልማቱ በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ መስማማቱን ጠቁመዋል። ኢትዮ ቴሌኮም ከ100 ሚሊዮን በላይ የሚሆን ህዝብ ባላት ሀገር ከ16 ሚሊዮን በላይ የሚሆኑ የኢንተርኔት አገልግሎት ተጠቃሚዎች እንዳሉት ዘገባው ገልጿል። አገር በቀል ኩባንያዎች በኢትዮጵያው ቴሌኮም በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ የተወሰነው የኢንተርኔት ተገልጋዮችን ብዛት ከፍ ለማድረግ ነው ሲሉ የቴሌኮም ኮሙኒኬሽንስ ኃላፊ አቶ አብዱራህማን አህመድ መናገራቸውን የሮይተርስ ዘገባ ጠቅሷል። በአገልግሎት ሰጪዎች መካከል ውድድር እንዲኖር ያበረታታል፣ በዛ መልክም የተጠቃሚዎች ክፍያ ሊቀንስ ይችላል፣ ዓላማውም ይህ ነው ሲሉ አቶ አብዱራህማን ማስረዳታቸውን ዘገባው አውስቷል።
እስካሁን ባለው ጊዜ 8 ኩባንያዎች የኢንተርኔት አገልግሎት ለመስጠት መመዝገባቸውን የቴሌኮም ኮሙኒኬሽንስ ኃላፊ ገልጸዋል። የውጭ ሀገራት ኩባንያዎች በቴሌኮም በኩል አገልግሎት ለመስጠት እንደማይፈቀድላቸው አክለው ተናግረዋል። ኢትዮጵያ ቴሌኮሙኒኬሽኗ በመንግስት ጥቅሎች ከተያዙባቸው ጥቂት የአፍሪካ ሀገሮች አንዷ ናት። ሀገሪቱ የቴሌኮም ዘርፍ በመንግስት ይዞታ እንዲቆይ የምታደርገው በኩባንያው የሚገኘው ገቢ የባቡር ሀዲድን በመሳሰሉት የመሰረተ ልማት ውጥኖች ላይ ስለሚውል ነው ሲሉ አቶ አብዱራህማን አህመድ ማስገንዘባቸውን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል።
በደቡብ ኢትዮጵያ ሻኪሶ ከተማ አጠገብ የሚገኘው ስራ ከጀመረ 2 ዓመታት ከሆነው ማዕድን የሚወጣ ኤመራልድ የተባለው ክቡር ድንጋይ ከፍተኛ ጥራት አላቸው ከሚባሉት የኮሎምቢያ ኤመራልዶች ጋር የሚወዳደር ነው መባሉን ኒውዮርክ ታይምስ ጋዜጣ ላይ ወጣው ዘገባ ገልጿል። በኦዴሳ ዩኒቨርሲቲ ጂኦሎጂ ማለትም ስለ መሬት አቀማመጥና ይዞታ ምርምር ተማሪ የነበሩት በአሁኑ ወቅት ባንኮክ የሚኖሩት የክቡር ድንጋይ ነጋዴ ቭላዲስላቭ ያቦሪስኪ ስለ ክቡር ድንጋዮች መጽሐፍ ጽፏል። ያቦሪስኪ የሻኪሶ ደማቅ አረንጓዴ ቀለም ያለው ኤምራልድ ከፍተኛ ጥራት ካለው የኮሎምቢያ ኤምራልድ ጋር የሚወዳደር ነው ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ዘገባው አያይዞም ስለ ኢትዮጵያው ኤምራልድ ምርጥነት የተደነቁት ያቦሪስኪ ብቻ ሳይሆኑ በዓለም አቀፍ የክቡር ድንጋይ ነጋዴዎች መካከል ከፍተኛ ደስታ እንዳለ ይገልጻል። ብዙዎችን ያስደሰተው አብዛኛዎቹ የኢትዮጵያ ክቡር ድንጋዮች ቀለማቸውን የሚያደምቅ ዘይት መጨመር የማያስፈልጋቸው በመሆኑ ነው ይላል።
የኩብር ድንጋይ ነጋዴ ያቦረስኪ ስለ አንድ የኢትዮጵያ ኩብር ድንጋይ በማድነቅ ሲናገሩ አንድ ምርት በጣም ውብ የሆነ በአስር ካረት የሚመዘን የኢትዮጵያ ኤመራልድ አለኝ። ኩብር ድንጋዩን ስትመለከተው ውስጡ ብዙ ገንዘብ እንዳለው ይታያል ብለዋል። ቀጥሎም በአስር ካረት ስለሚመዘን የኮሎምቢያ ኤመራልድ ስናወራ ዋጋው 1,000,000 ዶላር ነው። ያውም የትም አታገኘውም። ይህን ድንጋይ እጅህ ላይ ስትጨብጥ ግን ደስታ ይሰማሃል። የቤትህን ዋጋ ያህልም አታወጣበትም በማለት ስለ ኢትዮጵያው ክቡር ድንጋይ ያላቸውን አድናቆት መግለጻቸውን ዘገባው ስቷል። የኢትዮጵያን ኤመራልድ ከገዙት 6 ወራት ማለፉን ገልጸው ዋጋው በእጥፍ ጨምሯል ማለታቸውን፣ ለአንድ ተጨማሪ ዓመት ካቆየሁት ደግሞ ብዙ ዋጋ አገኝበታለሁ ሲሉ የክቡር ድንጋይ ነጋዴው ያቮሮስኪ መናገራቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስነብቧል።
አሁንም የኒውዮርክ ታይምስ ጋዜጣ ድረገጽ የብሩንዲ ህዝብ የወቅቱን ፕሬዝዳንት የስልጣን ጊዜ ከ5 ወደ 7 ዓመታት የሚያራዝም ህገ መንግስታዊ ለውጥ መደገፉን ዘግቧል። በፊቱ ህገ መንግስት የጊዜ ገደብ መሰረት የሥራ ጊዜያቸው ሊያበቃ የነበረው ፕሬዝዳንት ፒየር ንኩሩንዚዛ በአዲሱ ህግ ለ2 ተጨማሪ ዓመታት ይቀጥላሉ ማለት ነው። ፕሬዝዳንቱ ከ2 ዓመታት በኋላ ለ3ኛ ጊዜ ይወዳደራሉ ተብሎ እንደሚታመንም ዘገባው ገልጿል። የህገ መንግስቱን ለውጥ በመቃወም የተካሄደውን ዘመቻ የመሩት አጋቶን ሩዋሳ የህዝብ ውሳኔው ውጤት ፕሬዝዳንቱ ከአገሪቱ ተቋማት ሁሉ የበላይ የሚሆኑበት አዲስ ምዕራፍ ከፍቷል በማለት ስጋታቸው እንደገለጹ የኒውዮርክ ታይምስ ጋዜጣ አውስቷል። የመንግስት ባለስልጣኖች ግን አዲሱ ህገ መንግስት የብሔራዊ ሉዓላዊነት ተምሳሌት ነው፣ ቅልጥፍና ወደ ተላበሰ መንግስታዊ አስተዳደርም ያመራል እንደሚሉ ዘገባው አውስቷል።
ባለፈው ሐሙስ በተካሄደው ህዝብ ውሳኔ አዲስ ህገ መንግስት ድጋፍ ያገኘው በ73% መሆኑን የሀገሪቱ የምርጫ ኮሚሽን አስታውቋል። ተቃዋሚዎች የድምጽ አሰጣጡ ሂደት የማስፈራራትና የማዋከብ ድባብ የሰፈነበት ነበር እንደሚሉ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። አዲሱ ህገ መንግስት የፕሬዝዳንቱን የሥራ ጊዜ ከማራዘም ሌላ ወንጀለኛ የተባሉ ሰዎችን ለውጭ ሀገር ማስረከብን ያግዳል። ይህ አንቀጽ በዓለም አቀፍ የወንጀል ችሎት ላይ ያነጣጠረ ተደርጎ እንደሚታይ ዘገባው አውስቷል። ብሩንዲ እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር ከዓለም አቀፍ የወንጀል ችሎት ለመውጣት የመጀመሪያው ሀገር ሆናለች። ሀገሪቱ ይህን እርምጃ የወሰደችውም ፕሬዝዳንት ንኩሩንዚዛ ለ3ኛ ጊዜ ስልጣን ከያዙበት ጊዜ አንስቶ ካለ ፍርድ የመግደል፣ ሰዎች የገቡበት እንዳይታወቁ የማድረግ፣ በዘፈቀደ የማሰር፣ ስቆቃና የወሲብ ጥቃት የመፈጸም ማስረጃዎች መገኘታቸውን የተባበሩት መንግስታት ድርጅት ዘገባ ካስታወቀ በኋላ መሆኑን ኒውዮርክ ታይምስ ጋዜጣ ገልጿል።
ያም ሲባል ግን ዓለም አቀፍ የወንጀል ችሎት የወንጀል ምርመራውን የጀመረው ብሩንዲ በኦፊሴል ከችሎቱ አባልነት ከወጣች 2 ወራት በፊት በመሆኑ አሁንም በህጋዊ መንገድ ሊገባበት እንደሚችል ዘገባው አውስቷል። አዲሱ ህገ መንግስት የሁቶች፣ የቱትሲዎችና የቲዋ ውክልና ተመጣጣኝ እንዲሆን የሚያግዘው ኮታ እንደ አውሮፓን አቆጣጠር እስከ 2025 ዓ.ም በሚኖር ጊዜ ውስጥ እንዲቀር የሚጠይቅ መሆኑ ዓለም አቀፍ ታዛቢዎችን አሳስበዋል። ምክንያቱም ለ8 ዓመታት ያክል ሲካሄድ የቆየውን ጦርነት ለማብቃት እንዲረዳ የተስማሙበት ዘዴ ነበርና። ይህ ውሳኔ በአገሪቱ የስለላ አገልግሎት ያለውን ኮታ ያነሳል ማለት ነው። ይህ ለውጥም የዘር ውጥረት ቀስቅሶ አዲስ መቃቃር ሊፈጥር ይችላል ሲሉ ዲፕሎማቶች ስጋታቸውን ገልጸዋል።
በተለያዩ የፖለቲካ ጎራዎች ያሉት የሀገሪቱ ተወላጆች ግን እንዲህ አይነቱን ስጋት አያስተናግዱም። በተለያዩ ሙያዎች የተሰማሩ ብሩንዳውያን አሁን ያለው የፖለቲካ ፓርቲዎች አባልነት በዘር አባልነት ይደረግ የነበረውን መተካቱን ይገልጻሉ። ችግራችን የዘር ጉዳይ ሳይሆን መልካም አስተዳደር ነው ሲሉ የተቃዋሚዎች መሪ ሩዋሳ ማስገንዘባቸውን የ4 የፖለቲካ ድርጅቶች መሪዎች አባሎቻቸው በሀገሪቱ ብዙሃን ከሆኑት ሁቱና ቱትሲ መሆናቸውን እንዳስረዱ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ በደህና ቆዩን።
አሁን ወደ መጨረሻው ቅንብር ነው የምናልፈው። አድማጮች፣ እሰጥ አገባ። የተሐድሶ ለውጥ በኢትዮጵያ እድሎችና ፈተናዎች።
ለምሳሌ አሁን የምርጫ ህጋት መስተካከል አለበት። ለምን አሁን ያለው ታገሪቱ ጋር የፖለቲካ ሁኔታ የፖለቲካ ፓርቲዎች ብዛት ጋር አብሮ ሊሄድ አልቻለም፣ ብዙዎቹን ሊያሳትፍ አልቻለም። ስለዚህ ምናልባት ለየት ያለ የምርጫ ቀመር ለምሳሌ ያሸነፈ አብላጫ ድምጽ ያገኘ ተወዳዳሪ ከየቦታው ከማለፍ ይልቅ ምናልባት ድምጽ ባገኙ የፖለቲካ ፓርቲዎች መሰረት በአገር አቀፍ ደረጃ ያንን ቀመር ወስዶ የፓርላማን በዛ ደረጃ ቢዋቀር ምናልባት አንድ የፖለቲካ ተቋም ወይ ፓርቲ ብቻ አብላጫ ስለማይኖረው ከተለያዩ የፖለቲካ ፓርቲዎች ጋር አጋር ፈጥሮ መንግስት የሚመሰርትበት አይነት ሁኔታ እንዲፈጠር ምርጫው መታየት አለበት።
ከሁሉም አስቀድሞ ኢትዮጵያ አሁን የሚያስፈልጋት ችግሩ ስናት ካልን ብሔራዊ እርቅ ነው። የብሔራዊ እርቅ ከሁሉም በፊት ቀድሞ መገኘት አለበት። ያ ማለት የፖለቲካ ፓርቲዎች እነሱ እንደሚሉት የተፎካካሪ ፓርቲዎች እርቅ ማለት አይደለም። ብሔራዊ እርቅ ማለት ኢትዮጵያ ውስጥ ያሉ ወገኖቻችን አሁን በቀደለት በቴሌቪዥን ቀርበው ሲናገሩ እንደሰማሁት ፌዴራሊዝሙ ራሱ ያመጣብን እርስ በርስ ግጭት አለ፣ ተግዳሮቶች አሉ። እነዛን ተግዳሮቶች ለመፍታት ብሔራዊ እርቅ ያስፈልጋል። ብሔራዊ እርቅን መጀመሪያ ካላደረግን መንገዱን ካልጠረግን በዚህ መንገድ ወደፊት አንራመድም የሚሉ አሉ። ያን ለማድረግ የተቃዋሚ ፓርቲ ወይም የተቀናቃኝ ፓርቲ አባላት በሙሉ ከእስር በመስራት መፈታት አለባቸው። ያን ለማድረግ ቅድመ ሁኔታው ምንድን ነው? ኢትዮጵያ ውስጥ እስካሁን ድረስ ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። ሰዎች እንደ ልባቸው እንዲናገሩ፣ እንደ ልባቸው እንዲሰበሰቡና ለዚች ሀገር ኢህአዴግ ብቻ ሳይሆን ተቃዋሚዎችም ሌላውም ወገን ሲቪክ ኦርጋናይዜሽኖችን ወሳኝ ሚና ስለሚጫወቱ ለእነሱ መንገዱን መጥረግ። ያ ነገር አልተደረገም እስካሁን ድረስ።
ተከራካሪዎች አቶ መኮንን ካሳ ቀድሞ የኢህአዴግ የድጋፍ ማህበር በዩናይትድ ስቴትስ ሰብሳቢ የነበሩ ናቸው። ከዩናይትድ ስቴትሷ የዋሽንግተን ግዛት ዋና ከተማ ከሲያትል ሲሆኑ በኢትዮጵያ ጉዳዮች ላይ ባተኮሩ ጽሑፎቹ የሚታወቀው አቶ ክንፉ አሰፋ ደግሞ በኔዘርላንድስ የአምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው።
በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣለሁ በሚለውና እንዲያመጣም በሚጠበቁ የለውጥ እርምጃዎች እንዲሁም አሉ በሚባሉ እድሎችና ፈተናዎች ዙሪያ በተከታታይ በሚቀርብ የሰጥ አገባ ክርክር አካል ነው የሰማችሁት። አቶ መኮንን ካሳና አቶ ክንፎ አሰፋም ሰፋ ላለው ክርክራቸው በነገ ምሽት ይመለሳሉ፣ ጠብቋቸው። ኤርትራዊቱ ድምፃዊት ፀሐይቱ ባራኪን ድምፅ ነው የሰማችሁት። አድማጮች፣ ከክራር ተጫዋቿ ፀሐይቱ ባራኪ በትላንትና ዕለት ከዚህ ዓለም በሞት ትለይታለች። ለድምፃዊቱ አድናቂዎችና እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። አድማጮች፣ ለምሽቱ ያዝነውንም በዚሁ መቋጨታችን ነው። አሁን የትግርኛ ስርጭት ይቀጥላል። በነገው ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ደህና እደሩ።